ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ትንሽልኝ እንደምን አመሻችሁ ጓደኞቻችን። ዛሬ አርብ ሰኔ 21 ቀን 2011 ዓመተ ምህረት ነው። ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ የሚቀርበው ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍላንት ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በተለያዩ የአገሪቱ ክፍሎች ዜጎችን በብዛት የማሰሩን እንቅስቃሴ እንደቀጠለ ነው። ሰሞኑን የተቋቋመው የአገዛዙ ግብረ ኃይል በሰጠው መግለጫ በአዲስ አበባና በባህር ዳር ከ250 ሰዎች በላይ የታሰሩ መሆናቸውንና ከነዚህ ውስጥ 212 የሚሆኑ የታጠቁ ወታደሮች መሆናቸውን ቢያምንም የታሰሩት ቁጥር ከዚህ የበዛ መሆኑን መረጃዎች ያመለክታሉ። አብን የተባለው ድርጅት በሰጠው መግለጫ ከ140 በላይ የሚሆኑ አባላቱ መታሰራቸውን ከነዚህም ውስጥ 56 የሚሆኑት በአዲስ አበባ 50 በወለጋ እንዲሁም በአዳማ በጅማ በወለንጭቲና በሱሉልታ አካባቢዎች ከ33 ሰዎች በላይ እንደሆነ ገልጿል። እስከ ሐሙስ ሰኔ 20 ቀን ድረስ ስለ አብን አባላት መያዝ መግለጫ ሲሰጥ የነበረው የድርጅቱ የህዝብ ግንኙነት ኃላፊ የነበረው ክርስቲያን ታደለም አርብ የታሰረ መሆኑን ተገልጿል። በተለያዩ ሀገሪቱ ክፍሎችና በተለይም በአማራው አካባቢ በጀነራል አሳምነው ጽጌ መሪነት ታጥቀው የነበሩ ብዛት ያላቸው የአካባቢው የጸጥታ ኃይል አባላት ተይዘው መታሰራቸው ታውቋል። እነሳረ መኮንን የተገደሉት 10 አለቃ መሳፍንት ጥጋቡ በሚባል ግለሰብ መሆኑን አገዛዙ ባሰራጨው መግለጫ ተገልጿል። መግለጫው በሌሎች የመንግስት ባለስልጣናት ላይ ተከታታይ ግድያ ለማካሄድ የታቀደ ነበር ከማለቱ በላይ አቀናባባሪዎች መያዛቸውን፣ መትረየሶችና ሌሎች አውቶማቲክ መሳሪያዎች መገኘታቸውን ዘርዝሯል። በተጨማሪም መግለጫው ቀደም ብሎ የባህር ዳሩና የአዲስ አበባው ጥቃት የተያያዘ ነው በማለት ደምድሞ የተናገረው መግለጫ እንደገና በማሻሻል በአሁኑ ወቅት በሁለቱ ቦታዎች የደረሱ ጥቃቶች ተያያዥነት እየተመረመረ ነው ብሏል። የአገዛዙ የሚያወጣው መግለጫዎች አስመሳይና የቲያትር ተውኔት ነው የሚሉ ዜጎች ስሙ እስከዛሬ ድረስ የተደበቀለት ገዳይ ተብየው እንደተያዘ፣ ሌላ ጊዜ ራሱን ገደለ፣ እንደገና የለም ቆስሎ ተያዘ፣ እየታከመ ነው ሲባል ቆይቶ አሁን ደግሞ ጭራሽ ኮማ ውስጥ እንዳለ እየተወራ ነው። ስለ ሁኔታው ማብራሪያ ሲሰጡ በቦታው ነበር የሚሉት ሰዎችም የሚሰጡት ማብራሪያ እርስ በርሶ የተምታታ መሆኑን የሚገልጹ ዜጎች አንደኛው ግለሰቦችን ጀነራል አሳምነው ራሳቸው ናቸው የገደሉት፣ ሌላኛው ሰዎች ሲገደሉ ከታች ሆነው ሲያስተባብሩ አይቻለሁ፣ ሶስተኛው ደግሞ በጌስት ሃውስ ትዕዛዝ ሲሰጡ ሰምቻለሁ በማለት የተሰጡት ማብራሪያዎች እርስ በርሳቸው የተምታቱ ከመሆናቸው በላይ አገዛዙ ራሱን ለመከላከል ያቀናበረው ቲያትር እንደሆነ ታውቆበታል ይላሉ። የመፈንቅለ መንግስት ሙከራ ተደረገ በሚል የተሰጠው አስቂኝ ምክንያት ማንንም ያላሳመነ ሲሆን አገዛዙ በዚህ ሰበብ ዜጎችን ለማፈንና አምባገነንነትን ለማስቀጠል የወጠነው መሆኑ ተጋልጧል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። ከየመን ምድር የተነሳና እድገቱን ያጠናቀቀ የአንበጣ መንጋ ሰሞኑን በተለያዩ አካባቢዎች መታየቱን የግብርና ሚኒስቴር አስታወቀ። በአሁኑ ወቅት የታየው በቆላማ አካባቢዎች በመሆኑ ሊያጠፋ የሚችለው ምርት አነስተኛ ቢሆንም በአጭር ጊዜ ውስጥ በመራባትና በርካታ አካባቢዎችን በመሸፈን በእህልና በእጽዋት ላይ ከፍተኛ ጉዳት ሊያስከትል ይችላል ተብሏል። በአሁኑ ወቅት በተለያዩ አካባቢዎች የሚታየው የአንበጣ መንጋ ያደገ አንበጣ መሆኑ የታወቀ ሲሆን በርካታ እንቁላል በመፈልፈል ባጭር ጊዜ ውስጥ ሊራባ እንደሚችል ተገልጿል። ከ1986 ጀምሮ ወደ 9 ጊዜ ያክል አንበጣ ሰብሎችን ያጠፋ መሆኑ ይታወቃል። በመጨረሻም በታንዛኒያ በተለያዩ እስር ቤቶች 743 ኢትዮጵያውያን ታስረው እንደሚሰቃዩ ለማወቅ ተችሏል። እነዚህ ኢትዮጵያውያን በመታሰራቸው የታወቀው በ21 ግዛቶች ባሉ እስር ቤቶች ውስጥ በተደረገ ዳሰሳ ሲሆን በቅዱ መሰረት በሌሎች በ13 ግዛቶች ባሉ እስር ቤቶች ተመሳሳይ አሰሳ ሲካሄድ ቁጥሩ ከዚህ ሊበልጥ እንደሚችል ተገምቷል። ባለፉት ወራት ባለማቀፉ የፍልሰት ድርጅት እርዳታና ትብብር ከ1500 በላይ የሆኑ ስደተኞች ወደ አገራቸው እንዲመለሱ የተደረገ ሲሆን አሁን በእስር ቤት የሚገኙት ቢፈቱ እንኳን ወደ አገራቸው ለማጓጓዝ የገንዘብ እጥረት እንዳለ ተነግሯል። ይህ በዚህ እንዳለ ሌሎች 12 ኢትዮጵያውያን ወደ ደቡብ አፍሪካ ለመሄድ ታንዛኒያ ውስጥ እንደገቡ በቁጥጥር ስር መዋላቸው ታውቋል። ወዲ የፍኖተ ዲሞክራሲ ሬዲዮ አድማጮች ለአርብለት ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች መርሃ ግብሮች ጋር አብራችሁን ቆዩ።
ከኢሳፋ ጋር ግንኙነት ለመፍጠር በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202-291-4217 ዋሽንግተን ዲሲ፣ በኢሜይል espit@aol.com ወይም etrp@eprp.com፣ በፖስታ ሳጥን EPRP PO Box 73337 ዋሽንግተን ዲሲ 20056
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የአድማጮች መድረክ የናብይ የመፈንቅለ መንግስት ጫጫታ ሰዎቹ ምንኛ ጸረ አማራ ስሜታቸው እንደከረረና አስቸጋሪም እየሆነ እንደመጣም ያጋልጥ ነው። ያሰሩት ባለመሆኑ በይፋ ጥርሳቸው ላይ ተወጥተው በሺዎች ወጣቱን እያሰሩ ነው። ይህን በመቃወም ድምጻቸው ያልተሰማ ብዙዎች ሲሆኑ በጸረ ኢትዮጵያነት የተካነው ሄርማን ኮሄን ብቸኛ ደጋፊያቸው ሆኖ መገኘቱ የሚያስገርም አይደለም። የሚከተገረመኝ ሄርማን ኮሄንን ተች ሆኖ ብቅ ያለው በጨፍንና በሚያሳፍር ደረጃ ያብይ አዳራጅ ሆኖ ሲቸከችቅና የዳያስፖራ ፈንድ የተባለ የመዝረፊያ ተቋም ኃላፊ ሆኖ ዝርፊያውን ተያይዞት የነበረው በአሜሪካ ነዋሪ ስም አይቀሬ መሆን ነው። ያን ሁሉ ጥፋትና ቅሌት ካንጸባረቀ በኋላ አሁን በኋላ በር የኮሄን ተች መስሎ ወደ ህዝብ ጎራ ተጋብሮ ያንኳኳ የሚሞክረውን ሁሉም አገሩ እንዳነቅቶበት ሊያገለውና ውዘቱንም ሊያከናንበው መነሳት አለበት። ያን ሁሉ ጥፋትና ቅሌት ካንጸባረቀ በኋላ አሁን በኋላ በር የኮንተጂ መስሎ ወደ ህዝብ ጎራ በር ጠጋ ብሎ ሊያንኳኳ ሚሞክራው ሁሉም ማገር እንደነክቶበት ሊያገለውና ውዘቱን ሊያከናንበው መነሳት አለበት። ማዕቀብ ሲባል እሱ ላይ ሙሉ ህብረተሰባዊ ማዕቀብን ማድረግ ይመለከታል። ዲያስፖራ ፈንድ ብሎ የተበሰበውንም ላዋጡት እንዲመልስ መደረግ አለበት። ገለው ገለው ሾለክ ብለው ዳኛና ታራቂ ሊሆኑ የሚጥሩትን ዞር በሉ ካላልናቸው እንደገና ትግላችንን ያከስማሉ። የማይለወጡ አድርባይና ለስልጣን ሰጋጆች ናቸውና ሲሉ ማርዬ ገረመው ከምድረ ካሊፎርኒያ ሰሜን አሜሪካ ደብዳቤውን አጠናቀዋል። እጅግ ለተከበራችሁ የፍኖተ ዲሞክራሲ ሳተላይት ሬዲዮ ስርጭት አስተባባሪዎችና እንዲሁም የፕሮግራሙ ተከታታይ ወገኖች ሰላምታዬ ይድረሳችሁ። ውድ ፍኖተዎች ደደቢቶቹን የተካውና በመጭበርበር የተካነው ወያኔ ሰራሽ ኮሎኔል ስንኖር ኢትዮጵያዊ ስንሞትም ኢትዮጵያዊ በሚያጭበርብሮ ወያኔንና ኦነግነትን አጋልጦ አገዛዙን በመያዝ በህዝብ ላይ እያካሄደ ያለው ሽብርና ባለፈው ቅዳሜ በባህር ዳር የተወነው የመንግስት ግልበጣ ድራማ የዚህን ዘረኛ አገዛዝ መሪ ምንነት እስከወድቃው ፍንትው አድርጎ አሳይቷል። ወገን አንስታለል ሲኖርም ጸረ ኢትዮጵያ ሲሞትም ጸረ ኢትዮጵያ ተጨለ ነው። ወያኔ በምንም ቋንቋ ቢከሰት ያ ወያኔ ነውና በስነቀለው ከወዲሁ እናስወግደው ሲል ያፓ አስቀድሞ ቢጮህም የዘመናችን ምንስት ሲዬ ቅጥር ሲዬ በሚል ይህን አረመኔ ግለሰብ ባሻሻጡ ሆዳም ምሁራን ምክር ከፖለቲካው ምህዳር እንዲገለል ተደርጎ በግብዶች ጫጫታ ድምፁ ተውጦ ይኸው ዛሬ የአገራችን ብሔራዊ ህልውና ከፍተኛ አደጋ ላይ እንዲወድቅ ተደረገ። ውድ ፍኖተዎች በመጀመሪያ ሰሞኑን እየተካሄደ ባለው አረመኔያዊ ግድያ አፈና ሰለባ ለሆኑ ወገኖቻችን ቤተሰቦች ጽናቱን እመኛለሁ። የተሰውትም ለአገራቸው ለወገናቸው ክብርና ነጻነት በመሆኑ ስማቸው ከኢትዮጵያ ሰማዕታት ተርታ ተከብሮ ይኖራል። ይህን ካልኩ በኋላ ሰሞኑን በአገዛዙ በባህር ዳር በወሰደው የግፍ እርምጃና አሁንም ለቀጠለው ግድያና አፈና ዝግጅት መሆኑ ግልጽ የሚሆነው ቀደም ብለው የጸጥታውንና የመከላከያውን ቁልፍ ቦታዎች በኦሮሞ ተወላጅ ማስያዛቸው ብቻ ሳይሆን ለዘረኛው ሴራ ተባባሪ ናቸው በሚሏቸው በመሆኑ ይህን ሴራቸውን ሙሉ በሙሉ በታዛዥነት ያላሳዩ ወይም ያለ ጥያቄ ያልተቀበሉትም የሴኩሪቲ ክፍተት ይፈጥሩብናል በሚል ይመስላል አስቂኝ በሆነው የኩዴታ ትርክታቸው የአዲስ አበባውን ግድያ ከባህር ዳሩ ጉዳይ ጋር ለማያያዝ የሞከሩት። የወያኔው ኮሎኔል ወታደራዊ ሽብር ድንገት ሳይሆን በእርግጥ እንደነበር አሁን የተፈጠረው ሁኔታ ገሃድ የሚያደርገው ከመቀሌ የወያኔ ቱባ ባለስልጣኖች ጋር ተመሳጥሮ መመለሱን መገመት ይቻላል። ይህ ደግሞ ጨን ብለን ካደመጥነው የመቀሌው ገዢ ሰሞኑን በሰጠው መግለጫ ፍንጭ እንዳለው መረዳት ይቻላል። ተባብ ዳሩ አፈናና ፍጅታቸው ቀደም ሲል ጀምሮ የኢንተርኔት አገልግሎት ተዘግቶ አማራጭ የዜና ምንጮችን አፍነው የዜናውን ስርጭት ላገዛዙ ትርክት በሚያመች መንገድ እንዲያስኬደው ማመቻቸቱ የክፍለ ሀገሩን ባለስልጣናት ባገለለ ደግመው ወደ አማራው አካባቢ አጠኘ ቡድን መላካቸው የባልደራስን አባላት ማዋከቡና በገፍ ማሰሩ በአዲስ አበባ ጀነራሉንና ኤታ ማጆር ሹሙን ገደል የተባለው ግለሰብ አንዴ ቁሶ ተያዘ፣ ቀጥሎ በቁጥጥር ስር ላይ ያለ ራሱን ገደለ፣ ሌላ ጊዜ አመለጠ ወዘተ በሚል መቀላመዳቸው ልክ ለአንድ አመት ቀደም ብሎ ጋዜጠኛው ለህይወቱ ሳይፈራ ጠቅላይ ሚኒስትሩ ላይ የተወረወረውን ፈንጂ ቀልቦ አዳናቸው፣ ወዲያውኑ ደግሞ ወደ ሆስፒታል ሄደው ደም ሲለግሱ የማሳየቱን አይነት ቀዳዳ የበዛበት የህዝብ ግንኙነት ስራና የኢንጂነር ስመኝን ራሱን አጠፋ አይነት መረን ካጣ ቅጥፈት የቀጠለ ይመስላል። የወያኔውን ምርጥ አገልጋይና በወንጀል የደነደነ ወንጀለኛ በምላጫሁ ተደልሎ ማጨብጨብና የስልጣን መረማመጃ መሆን መዘዙ ይኸው ነው። በወያኔው ኮሎኔል መሪነት ኦዴፓ ኦነግ አንድም ሁለትም ሆኑ ሰሞኑን በባህር ዳር የእልቂት ትንበር ከፍተዋል። አማራው ህልውናውን እንዲያስጠብቅ ጉልበት ይሰጣሉ ያሏቸውን ገለዋል። አገዛዙ ተፈጸመ በሚለው አስቂኝ መፈንቅለ መንግስት እርምጃ ተካሄደ ብሎ ወዲያውኑ የፌዴራሉ መከላከያ ኃይል ባህር ዳር መግባቱ የሴራው የወንጀሉ ባለቤት ማን ሊሆን እንደሚችል ሌላው ጠቋሚ ሁኔታ ነው። የመጨረሻ ግባቸው ያንድነት ኃይሎችንና ማራውን አቅም አልባና አገር አልባ በማድረግ ኢትዮጵያ የምትባለውን አገርና ህዝቧን ለመበተን ነው። የድርጊታቸው በአማራ ጥላቻ ማበዳቸውን ግሃድ ከማድረጉ ሌላ እነዚህን በዘረኝነት የታወሩ ቀጠኞች ህዝብ በአንድነት ተነስቶ ካላስወገዳቸው አገሪቱን በደም ጎርፍ ሊያጥለቀልቁ የተነሱ መሆናቸው በአንድ አመት ውስጥ ካካሄዱት ማፈናቀልና ፍጅት ጋር ተዳምሮ ሲታሰብ እነዚህ በሰላማዊ የኦሮሞ ህዝብ ስም የዘር ማጥፋት ወንጀል እያካሄዱ ያሉ ቅጥቅር ዘረኞች እድሜ ካገኙ የሩዋንዳን እልቂት ኢምንት የሚያደርጉ ናቸው። ወታደራዊ መለዮ ለብሶ አማራ ገዳይ ብሎ ማቅራባት የጀመረው የወያኔው ኮሎኔል ዛሬ የመለስን ወንበር ብቻ ሳይሆን ጸረ ኢትዮጵያና ጸረ አማራ ሬኮርዱንም በሚሰብር ደረጃ በኢትዮጵያዊነት ላይ ጦርነት ከፍቷል። በአሁኑ ሰዓት በሀገራችን እየተካሄደ ያለው ቀደም ሲል ከሌሎች የኢትዮጵያ አካባቢዎች አማራውን ማፈናቀል ሲሆን አሁን ደግሞ አካባቢው ድረስ ሄዶ በወታደራዊ ኃይል ፍጅትና ማፈናቀልን ማካሄድ አዲስ አበባን ብቻ ሳይሆን ከሰሞኑ ሰሜን ወሎ ኬንያ ያሉ እንዳሉት አማራውን ማፈናቀልና የዘር ማጥፋት ወረራ ማካሄድ ነው። በስተሰሜን ወያኔዎች ግማሽ ወንደርን ከፊል ወሎ ራያና ቤኒሻንጉልን ከደቡብም ኮሎኔሉ በናዚዎቹ ደንብ ከበባውን አጠራቆ በአማራ ጉዳይ የመጨረሻውን መፍትሄ መጠቀም ይሆናል ማለት ነው። ውድ ፍኖቶች ሰረኞች ብዙውን ጊዜ ወንጀል ሲሰሩ ያንን ወንጀላቸውን ለመሸፈን ሌላ ወንጀል የሚፈጽሙ መሆናቸው የታወቀ ነው። የአዲስ አበባ አስተዳደር ፍትሃዊ ምርጫ ህግና ስርዓትን ጥበቃ ሁሉን ነዋሪዎችን የሚወክል አስተዳደር እንዲኖራት የሚንቀሳቀሱ ሰላማዊ ዜጎችን ከዚህ ተካሽ የመፈንቅለ መንግስት ዘረኞች ጫጫታ ጋር በማገናኘት አባላቱን ማዋከብና ማሰር የወያኔው ኮሎኔል ጓንቱን ብቻ ሳይሆን ያወለቀው ጭራሽ እርቃኑን ወቅቷል። የባዳን ቆሻሻ ስራ የሚሰሩላቸው ቀጠሮኞች በህዝባቸው ላይ ከዚህ መለስ የማይባል ታሪካዊ ወንጀሎችን አካሂደዋል፣ ዛሬም ያካሂዳሉ። የቀድሞው የላይቤሪያን ህዝብ ያረገፈው ከአሜሪካ እስር ቤት አመለጠ የተባለው የሩዋንዳው ፓትሪዮቲክ ፍሮንት መሪና የአሁኑ ፕሬዚዳንትም በሀገራችንም እንዲሁ ዛሬ በህዝብ ላይ አሰቃቂ ግፍን እየፈጸመ ያለ የወያኔ ኮሎኔል የሚመራው አገዛዝም አንዴ የስለላው መዋቅር ቱባ ባለስልጣን የነበረና ባለፈው ወንጀሉ መጠየቅ ሲገባው ለኢትዮጵያ እስር ቤት የመጣ መባሉን በምጸት የምናስታውሰው ነው። አገራችንን ከጠላትነት ባልተናነሰ የሚያጠቁትና የሚያስጠቁን ባዕዳን ለአገራቸው ሉዓላዊነት ለወገናቸው ነጻነት የሚነሱ አገር ወዳድ ኃይሎችን ለምሳሌ እንደ ኢህአፓይነቶቹን በቀጥረኞቻቸው በማግለልና ታሪኩን በማውገልገር መንገዱን ከወዳቸው በስተቀር አገር ወገን ሰብእናም ሆነ ህሊና ስላልፈጠረላቸው አርዌ ፍጥረቶች ገዢዎች እንዲሆኑ በማመቻቸት እንዲሁ በፕሮክሲ ያደባዩናል። አንዳንዴም ሰው መሆናችንን ስለረሱት ዜጎች ከምርምር አይጥ ባልተለየ ንቀት እንዲህ ብናደርጋቸው ለእኛ ፍላጎት የሚገዙና ለሸቀጦቻችንም ደንበኛ ማህበረሰብ መፍጠር እንችላለን በሚል ሲመራመሩብን ይታያሉ። ለምሳሌ እንደ ኢትዮጵያ የብዙ ቋንቋና ብሔረሰቦች በሰላም ተከባብረው የሚኖሩባት አንድ ሆነ ታሪካዊ አንድነቷንና ብሔራዊ ክብሯን አስከብረው ያቆዩትን ሀገር በዘውግ ከፋፍሎ እርስ በርስ የሚያናቁረውን አፓርታይድ ፖሊሲ በመደጎም የሀገሪቱን መስሪያ ቋንቋ በሐሰተኛ ትርክት በጥርጣሬ ውስጥ እንዲገባ በማድረግና በማፋለስ በዘመናት የዳበረውን ታሪካዊና ማህበራዊ ትስስር ማዳከም እንዲያም ሲል የማፍረስ ሲሆን ኢትዮጵያም የዚሁ ማኪያቬሊ ፖሊሲያቸው ሰለባ ከሆኑት ብዙ የቅርብ አገሮች መካከል አንዷ ሆናለች። ሰሞኑን በአማራው ላይ እየተካሄደ ያለውን ጭፍጨፋና ወከባ ተከትሎ የዜና ምንጮቻቸው በተለመደው ጸረ ኢትዮጵያ ቀኝት ሙያቸው በሚያስገምትና የወረደ አስተያየት አማራው የስልጣን ማዕከልነቱን በማጣቱ የተነሳ የተፈጠረ ግርግር አስመስሎ ለማቅረብ ሞክረዋል። አማራው ተጠቂ መሆኑ ቀርቶ አጥቂ ሆኖ ቀረበ ማለት ነው። ስለሆነም አማራው በውጭ ኃይሎች ኢላማ እንደሆነም ገላጭ ነው። ውድ ፍኖቶች ኢትዮጵያ ነጻነቷን ጠብቃ የቆየችው በሁሉም ዜጎቿ መስዋዕትነት ነው። የማንም ብሔር የተለየ የባለቤትነት ድርሻ ወይም ሚና የለውም። አማርኛ ቋንቋ በታሪክ አጋጣሚ መስሪያ ቋንቋ መሆኑ ከተግባራዊነት አንጻር እንጂ ግብዝ የደደቢትና የሚንጫ ዘረኞች እንደሚያራዝኑት በአማራው የበላይነት በነፍስ የተጫነ አይደለም። ይህ ሁኔታ ደግሞ አገሪቱ በዴሞክራሲያዊ ስርዓት ስትተዳደር ህዝብ ይሁን በሚለው መስሪያ ቋንቋ መጠቀም ይችላል። አማርኛ መስሪያ ቋንቋ መሆኑ የሌላውን ብሔር ቋንቋ የበታችነት የሚያመለክት አይደለም። እንዲህ የሚያስቡት የባዕዳን ተላላኪ ጥራዝ ነጠቅ ወያኔዎችና ኦነጎች ብቻ ናቸው። ኢትዮጵያዊና አፍሪካዊ ግኝት የሆነው ግዕዝ ፊደል ቀንተው በቀኝ ግዢዎች ፊደል የሚቆራርጉ የኢትዮጵያ ብቻ ሳይሆን የጥቁር ሕዝብም ማፈሪያዎች ናቸው። ሌላው ብሔር ይህ ስሜት እንዲያድርበት የሚያደርጉት ከፋፍሎ መግዛት የለመዱ አምባገነን መሪዎች ናቸው። አማራዎች አይደሉም። የፖለቲካ፣ የብሔር፣ የሃይማኖት፣ የጾታ፣ የቋንቋ ወዘተ እኩልነትና ፍትህ የሚነግሰው በቆራጥ ትግልና መስዋዕትነት በሚመጣ ዴሞክራሲያዊ መንግስት ነው። በድብደቤ መጨረሻ ለውድ ኢትዮጵያውያን ወገኖቼ ሁሉ ማስተላለፍ የምፈልገው ኦሮሞ፣ አማራ፣ ትግሬ፣ ሶማሌ፣ ሲዳማ፣ ጉራጌ፣ ኮንሶ፣ ጋምቤላ፣ ጌዲዮ፣ ኩናማ፣ አደሬ፣ ከምባታ ወዘተ ሳንል አንድ ህዝብ ሆነን በአንድነት ቆመን ይህን በኦሮሞ ስም እርስ በርስ ሊያፋጀን እያከከ ያለው ዘረኛ አገዛዝ አስወግደን መክረንና ዘክረን በአገራችን ሉዓላዊነት በዜጎች እኩልነት ላይ የተመሠረተ ዴሞክራሲያዊ ስርዓት ለማምጣት እንታገል። ሁሉንም አሳታፊ የሆነ የሽግግር ሂደት አሁኑን ይጀመር ዘንድ ዘረኛውን አገዛዝ ለማስወገድ ሴት፣ ወንድ፣ ትንሽ፣ ትልቅ ሳንል ዛሬውኑ መረባረብ አለብን። አለበለዚያ ዛሬ በአማራው ላይ እያደረሱ ያሉትን ግፍ ነገ ወደ ሌሎቻችን አይመጡም የሚል ካለ እንደገና ቢያስብ መልካም ነው። የጌዲዮ ወገኖቻችን ላይ እያደረሱ ያሉት ግፍና ሰቆቃ ለዚህ አንዱ አይነተኛ ምስክር ነው። በአንዱ የአገሪቱ ክፍል ላይ አረመኔያዊ ጭፍጨፋ ሲፈጸም ሌሎቻችን ቆመን ታየን፣ አንድ በአንድ ሰለባቸው እንሆናለን። በታሪክም እንዲሁ ከግፈኞች ጋር በእኩል ተወቃሽ እንሆናለን። ሞት ለዘረኛው የኦነጎች አገዛዝ፣ ኢትዮጵያ ለዘላለም ትኑር ሲሉ ዓለም ሰገድ ተስፋዬ ከአሰላ ደብዳቤያቸውን አጠናቀዋል። ለፍኖተ ዴሞክራሲ ሬዲዮ ሰላምታ ይነስቀድሜ በርቱ በሚያከራ ስራችሁ ብላለሁ። ማንሳት የፈለግኩት ነጥብ ከጀነራል አሳመነው ግድያ ጋር የተያያዘ ነው። እሳቸውም ሆኑ ብዙዎች ያለውን ሁኔታ በሚገባ ያጤኑት አይመስለኝም። በየፊናቸው ሁሉም ሲደናገሩ መቆየታቸው፣ ለምሳሌ ሟቹ ጀነራል ራሳቸው መጀመሪያ አብይን በጠና ያዩት እንደነበር መጥቀሱ ይበቃል። ሌላው መደናገር ግን የወያኔ ቁንጮ መሪዎች ወደ መቀሌ ሲኮረኮኑ ወያኔ አለቀለት በሚል የተደረሰው የስህተት ድምዳሜ ነው። ወያኔዎች አሁንም በሁሉም መዋቅርና የአስተዳደር ውሳኔ እርከኖች ላይ አሉ። ሀብቱንም ኃይሉንም እንደያዙት ናቸው። አልፍጠዋል። ስራቸውን እየሰሩና ህዝብንም እያባሉ ናቸው። ስለዚህም ከተሳሳተ ድምዳሜ ተነስተው ለውጥ መጣ የሚለውን ጥሩምባ አዳምጠው ወያኔ ኢህአዴግ እንደተነነ በመቁጠር ጥንቃቄን አሽቀንጥረው ጥለው በይፋ ሲደራጁና ራሳቸውን ለወያኔ ለናምይ ሲያጋልጡ ከርመዋል። በሆነ ጊዜ ፍኖተ በህቡ የመደራጀትን አስፈላጊነት በሚል ትንተና አቅርቦ የአብይ ቡችሎች ሁሉ ሲጮሁበት አስታውሳለሁ። አብይ በዚህም በዚያም ያንን ትውልድና የሀብታንም ከትግል ታሪካቸውና ስልታቸው ሊያጠቃ የሞከረው የእነሱ መንገድ ባጭር እንደሚደፋው ስላወቀ ነው። ጀነራል አሳምነው ወያኔን አምሮ ለመጥራት በቂ ምክንያት ያለው ቢሆንም ይህን ተቃውሞ ተግባራዊ ለማድረግ የተወሰደው እርምጃ ግን በአደባባይ በመሆኑ እና አብይና ዘረኞች የመጣባቸው ወይም ሊደርስባቸው የሚችለው ቁጣና አደጋ በጊዜ በመገንዘባቸው አሻገር በዚህ ተቃውሞ ስልጠና ወሰዱ፣ ሚሊሻ ሆኑ የተባሉትን ማንነት ሳይቀር ሳይደክሙ ማወቅ መቻላቸውና አሁንም እያካሄዱት ላለው አፈሳ እንዳመቻቸው መካድ አይቻልም። ትግል በስልት በሚስጥር ሳንዝረከረክ መሆን አለበት። ወጣም ወረደም ዘረኞቹ መውደቃቸው መፍሰማቸው የማይቀር ቢሆንም በአጥፍቶ ጠፊነትና ጸያፍ ጥላቻ ብዙ ህዝብ እንዳይጎዱ ብናደርግ ይወጃል ለማለት ነው። ወያኔ ኢህአዴግ ገና አለመቀበሩን መዘንጋት አያሻም ሲሉ ተረፈ ጀንበሬ ከዳካር ሴኔጋል ለደብዳቤያቸውን አጠናቀዋል። ሰሞኑን በቢቢሲ ሬዲዮ የወያኔ መስራች የነበረው አረጋዊ በርሄ በትግራይ ደረሰብኝ ያለውን እንግልት ውሎ ቢያድርም ለካስ ሁሉም የምሱን ያገኛታል አሰኝቶኛል። በሰዓረ አመካኝቶ ወደ ትግራይ ጎራ ሊል የሞከረውን የወያኔ ቄሮዎችና ሌሎችም የአረጋዊ ወንጀል አስተዋሾች በስድብና በድንጋይ ውርወራ ተቀበለውት ለራሱ ደህንነት ሲባል በፖሊስ ጣቢያ ማደሩን ራሱ ተናግሯል። ይታዘን ለታስቦ ከሆነ ይፈር ዛሬ ያለንበት መደብ ሁሉ የመጀመሪያ ተጠያቂ የወያኔ መስራችና ከነሰባት ነጋ አባይ ፋዬ ኤርትራዊ ገዳይ ዘራጽዮን ጋር በመሆን ተሐፍት ይባል የነበረውን ወያኔ መሰረተና በኮማንደርነት በጭካኔ መራ የትግራይ ትንደጥን መርሃ ግብርን ያወጣ ያጸደቀ ዛሬ ወያኔ የትግራይ መሬት ነው ብሎ የያዛቸው መሬቶች ሁሉ በካርታ አስገብቶ ታላቋ ትግራይ ያለሱ ነው። ከወያኔ ወጣው ካለም ጊዜ ጀምሮና ዛሬም ወልቃይት የትግራይ ነው ችግሩ በህዝብ ውሳኔ ይፈታ የሚል መሆኑ ይታወቃል። የለየለት ጸረ አማራ ጸረ ኢትዮጵያ ወያኔ ማን ነው ቢባል መልሱ መለስ ዜናዊና ስብሐት ነጋ የሚል ብቻ ሳይሆን አረጋዊ በርሄንም የሚጨምር ነው። ወጣት እያለው በወያኔ የተገደለ የተባለው አጎቴን ያስገደለው አረጋዊ ነው ብለው ዘመዶች ሲከሱና ሲቆጩ አስታውሳለሁ። ከሌሎች ድርጅቶች ጋር ሁለት ሶስት ራሱን እያስጠጋ ለኢትዮጵያ ታጋይ ለመምሰል ሲጠርም እኔ በበኩሌ አንዴም ማንነቱን ዘንግቼ አላውቅም። ዛሬ ትግርኛ ተናጋሪ ቄሮዎች ወደ ተወለደበት እንዳይደርስ ሊያደርጉ ያደረሱበት ወከባ የራሱ ጠባብ ዘረኝነት ድርጊትና አቋም ውጤት ነው። ሌሎችንም ጠባቦችና ባንዳዎች ህዝብ አትድረሱብን ብሎ ወደ መጡበት አውሮፓና አሜሪካ ሊመልሳቸው ተገቢ ነው እላለሁ ሲሉ በሄ ግኡሽ ከካርቱም ሱዳን ደብዳቤያቸውን አጠናቀዋል።
የድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ አዘጋጆች እንደምን አላችሁ? የዛሬው ደብዳቤ በቅርቡ ኢሃፓን ከርቶ ጭራውን ቆልፎ ወደ ኢትዮጵያ ስለገባው አንጃ ጥቂት ለማለት ነው። ታሪክ ነውና ምን ነገር አለበት ይያምናለሁ። ታሪክም የሚያምረው ማን ያርዳ ይቀበረ ማን ይናገር የነበረ ነውና ታሪኩን በሰሩት አባወራዎች ሲነገር የበለጠ ታማኝነት ይኖራል ብዬ ስለማምን ነው መናገር የፈለኩት። ነውናም አንጃው በቅንጅት ጊዜ ወያኔ ሊወድቅ ነው ስልጣን አመለጠን ብሎ መቃወመቱና ደብዳቤ ለመለስ ዜናዊ ጽፈን ይህ ወርቃማ ድል ሳይመጠን ባስቸኳይ ወደ አገር ቤት መግባትና አጋጣሚውን መጠቀም አለብን ብሎ ማለቱን ተከትሎ በተደረገው ቀጣዩ ውይይት መሸነፉን አውቃለሁ። ጠቅላላ ጉባኤ ተጠርቶ ውይይት በተጀመረ በሁለተኛው ቀን መሸነፉን ሲያረጋግጥ ሸንጎን ረግጦ መውጣቱንና አስቀድሞ ተከራይቶት ወደ ነበረው አዳራሽ ሄዶ የራሱን ውይይት መቀጠሉን አውቃለሁ። ባጭሩ በመሸነፉ አክፎ የወጣ ቡድን መሆኑን አውቃለሁ። ዛሬም መደመር በሚለው የአዲሱ ሹመሪ ቃል ተውናብዶ ሲገባ ሳይ ወያ ለመታደልሽ ጓንዴ ይዟል ባልሽ የሚለውን ያገሪን የሚያስቅ ግጥም አስታውሶኛል። ሌላው ክላሽና M14 በታጠቀበት ዘመን ያንቺ ባል ግን አሮጌ ጓንዴ ይዞ ይዞራል ለማለት ነው። መቼም በታሪክ አጋጣሚ ተንጠባጥቦና ተቆርጠው ለቆሩት አንጃዎች ሁሉ በጽናት መቆም በእምነት መቀጠልና የኃይል አስተላለፍን አሳምሮና የኃይል ሚዛን ከወገን ጋር አክስፎ ጠላትን ማንበርከክ የሚለው መፈክር የሰማይን ያህል እንደሚርቃቸው እሙን ነው። በአንጻሩ ደግሞ እጅ መስጠትና መጎንበሱ አቋራጭ መፍትሄ ነውና ሁሌም የሚመርጡት መንገድ ሁለተኛውን መሆኑንም አውቃለሁ። አንጃዎቹ ልክ እንደሌላው መንጋ የመረጡት ቀላሉን መንገድ በመሆኑ መርሃልባ ከሆነው አስመሳይ ታጋይና ብኩን ዲያስፖራ ጋር ተጋፍተው ወደ አገር ቤት መግባታቸውን ያጤኗል። በፖለቲካ ድርጅት ውስጥ በተለይ አቋም ይዞ መውጣት አዲስ ክስተት ባይሆንም በየጊዜው የሚመጡ ልጅነቶች ከተቻለ በስምምነት ካልሆነ ደግሞ በድምጽ ብልጫ መከናወናቸው ግን የግድ ነው። የተሸነፈው ውህዳን ደግሞ የብዙሃን ምሳኔ አክብሮ አለማውን ግን እስከሚቀጥለው ኮንግረስ የመከራከር ብሎም አሸናፊ ሐሳብ ከሆነ አሸንፎ የመውጣት ህልሙን ይገፋበታል ማለት ነው። ይህ ሁሉ ሲሆን ግን የድርጅቱን አንድነት መጠበቅ ህልውናውን ማስቀጠል የሚለው አብይ ሐሳብ ለሁለቱም ክፍሎች እንደቀድመ ሁኔታ መወሰድ ያለበት ጥብቅ ሐቅ መሆን አለበት ማለት ነው። እዚህ ላይ መዘለል የሌለበት ዋናው ቁም ነገር ደግሞ በአንድ ድርጅት ውስጥ በአሳባቸው ትንሽ በአስተሳሰባቸው ወጣ የሚሉና በመጨረሻም በድርጅቱ ላይ ድርጅት ፈጥረው ከድርጅቱ መተክላዊ መስመር ያፈነገጠ ዓላማ ይዘው የወጡ ወይንም የሚወጡ ውዳን አንጃ ይባላሉ። ይህ በዚህ እንዳለ አሳብን ብዙዋን የሚያምንበት ዘንድ ለማሳመን መጣር ሌላ፣ ለኔ ያልሆነ ድርጅት ይበጣጠስ ማለት ሌላ። ይህ ነበር አንጃው ይዞት የተነሳው መፈክር። በአንድ ቃል አንጃው ገና ሀብሎ ሲጀመር ከቻለ ድርጅቱን ይዞ ለውያኔ እጁን መስጠት፣ ካልሆነ ደግሞ ድርጅቱን መበተን ብሎ ነው የተንቀሳቀሰው። ኋላም አንጃው ሀሳቡ ሲሸነፍበት ለኛ ያልሆነ ይሃፓ ይበጣጥስ ብሎ ኮንግረሱን ረድቶ የሰነበተበትን የሆቴል የምግብ ያዳራሽ ዳውን ለድርጅቱ ትቶ ሳይከፍል በደረቅ ለሊት ነው የኮበለለው። ይህ ነው እንግዲህ እውነተኛው ታሪክ። ይባስ ብሎም አስቀድሞ ተከራይቶ ወደ ነበረው አዳራሽ ሄዶ የራሱን ስብሰባ አካሄደ። አሁን ፈርጥጦ ከቢጤዎቹ ጋር እጁን ለአዲሱ ሹም የሰጠው አንጃ ከ12 ዓመት በፊትም ከእናት ድርጅቱ አፈንግጦ የወጣው ያለምንም ቅድመ ሁኔታ የይቅርታ ደብዳቤ አስገብተን እጃችን ለውያኔ እንስጥ በማለቱ ነበር። ድሮም ቅንጅት በፈጠረው አጓጉት ተስፋ የተናበደው አንጃ ለውያኔ እጅ ልንሰጥ ማለቱ እናውቃለን። ዛሬ ደግሞ መደመር በሚለው የአዲሱ ሹም መሪ ቃል ተወናብዶና ተታሎ እጅ ልስጥ የሚል የኢሕአፓ አመራር ኢሕአፓን የመምራት አቅምና ችሎታ የለውም እንላለን። ስለሆነም ነው አንጃው ባክ ነው የቀረው። በእግረ መንገዳችንም ስንቱ ባለ ዲግሪና በቁነቁ የተባሉ የሀገራችን አዛውንት ምሁራንና የፖለቲካ ድርጅቶች አመራሮችና ሊቅነን ባዮች ሁሉ ሲወናበዱ አይተናል። ይህን ሁሉ ጉድባየንበት ቅስፈት አብሮ የነጎደው አንጃም የኢሕአፓ አመራር ይሆን ዘንድ አቅምና ክህሎት አይፈቅድለትም ነው መልእክቴ። ይህንን ያወቁት የድርጅቱ አባላት ደግሞ ገና ከ12 ዓመት በፊት ሸኝተዋቸዋል። ባጭሩ አገር ቤት የገባው አንጃ ይዞት የተነሳው የእጅ መስጠት ጥያቄ ስለሆነ ኮንግረሱ ውድቅ ሲያደርግበት ኮንግረሱን ረግጦ የውሃ ሽታ ሆኖ መቅረቱን እናውቃለን። ኢሕአፓዎች ድርጅቱ የቆመለትን ዋና ዓላማ ለሚጥስና ትጥቃችንን አውርደን መሬት ላይ ተደፍተን አፈር ቅመንና አፈር ልሰን ምህረት ጠይቀን እጃችንን ለጠላት እንስጥ ለሚል ምርኮኛ ሁሉ ቅንጣት ያህል ክብር እንደማይሰጡ ግን በእርግጠኝነት መመስከር እወዳለሁ። አንጃው ገና እጁን ለውያኔ ለመስጠት ሲያሟርት የነደብተራውን መፈታት እንኳን እንደ ቅድመ ሁኔታ መጠየቅ የለብንም ብሎ ሲከራከር ትዝ ይለኛል። አዎ አንጃ የሚፈጠረው ዲሞክራሲያዊ አሰራር ባለበት ድርጅት ውስጥ እንጂ አምባገነኖች በተቆጣጠሩት የፖለቲካ ምህዳር ውስጥ እንዳልሆነ ልብ ይሏል። ዲሞክራሲያዊ ሂደት ሊካሄድ የሚችለው ዲሞክራሲያዊ አሰራር ባለበት ድርጅት ወይንም ሸንጎ ውስጥ ብቻ ነው። ባጭሩ ዲሞክራሲያዊ አሰራር በሌለበት ወይንም በማይቀበል ድርጅት ውስጥ አንጃ ብሎ ነገር ሊፈጠር ከቶ አይፈቀድለትም ለማለት ነው። ብሎም ባጀማመሩ ሆነ በሂደቱ ተመሳሳይ መልክና ይዘት ይዞ መቀጠል ስለማይችል አጨራረሱ በተለየ መልኩ ይከናወናል ማለት ነው። ይህ በእንዲህ እንዳለ የገባው አንጃ ከ12 ዓመት በፊት የውያኔን መንግስትነት ተቀብለን የውያኔን ህገ መንግስትና ደንብ አክብረን ያለምንም ቅድመ ሁኔታ አገር ገብተን እንደ ሌሎች እንስራ ሲል ድርጅቱ ደግሞ ኮንግረስ ጠርቶ አባላትን አነጋግሮ የእነርሱን ድምፅ በድምፅ ሽሮ ውድቅ በማድረጉ ወጥተው የቀሩ ውህዳን ናቸው ዛሬ የገቡት ማለት ነው። በመጨረሻም የምለው ነገር ኢሕአፓን አሁን ከርቶ ከወጣው አንጃም ሆነ ከአብዛኛው የኢትዮጵያ ድርጅቶች ማለትም ከከሰሙትም ሆነ ካሉት ድርጅቶች ሁሉ ልዩ ከሚያደርጉት አሰራሮችና የፖለቲካ ልምዶች ከብዙዎቹ ጥቂቶቹ የሚከተሉት ናቸው። እነኚህም ሌጣ ከሆነ የፖለቲካ ስልጣን ባሻገር በአገር ዙሪያ ያለውን ቋሚ መሩን የሚያንጸባርቁ፣ አገርና ህዝብ ነክ ደህንነቶች ዙሪያ የሚያጠነጥኑ ፖሊሲ፣ ታክቲክና ስትራቴጂ ይዞ መንቀሳቀሱን ይመለከታል። ለምሳሌ አንደኛ ኢትዮጵያና ኢትዮጵያዊነትን ለድርድር ያቀረበውን ወያኔና ህገ መንግስቱን አለመቀበሉ፣ ሁለተኛ የሻቢያ፣ የወያኔ፣ የኦነግ፣ የአረቦች፣ የአሜሪካኖችና የእንግሊዞች የእጅ ስራ የሆነውን የኤርትራን መገንጠል ህጋዊ አለመሆኑን ማወቅ፣ ሶስተኛ ወያኔን እንደ ኢትዮጵያ መንግስት አለመቀበሉ ብቻ ሳይሆን ዲሞክራሲያዊ ሽፋን በመስጠት ለምዕራባውያን ሽፋን የሚሰጡትና እየሰጡ ያሉትን ተለጣፊ ለማዳ ድርጅቶችን ሁሉ በማውገዙ፣ አራተኛ ኢትዮጵያውያንና ኢትዮጵያዊነትን ለድርድር የሚያቀርቡ ሰነዶችን ከኢትዮጵያ ህዝብ ጀርባ አለመደራደሩ ብቻ ሳይሆን ይህን የሚያደርጉ ጸረ ኢትዮጵያ ሰነዶችንና ድርጅቶችንና ግለሰቦችን ማጋለጡ ወዘተ ናቸው። ዛሬም ይህ መሰረታዊ የድርጅቱን መርህ የጣሱ ሰዎች ናቸው ኢያፓንን ብለው የድርጅቱን አርማ ይዘው ወደ አገር ቤት ሄደው ለአዲሱ ሹም እጃቸውን የሰጡት። መይሳው ነኝ ከምዕራብ አሜሪካ።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የደብዳቤዎች ቻምፕ ዝግጅት ክፍል። የሀገራችን ፖለቲካ በባዕዳን ኃይሎችና በቁማርተኛ ወሮበላ ቁጭ በሉ ፖለቲከኞች እየተዘወረ ከእሳቱ ወደ ረመጡ እንዲሉ የከፋ ሁኔታ መድረሱን በየለቱ እየታዘብን ነው። ወሮበላ የሚለውን ጠንከር ያለ ቃል የተጠቀምኩት በአግባቡ መሆኑን ማስረዳት ወዳለሁ። ከነገር ሁሉ ቀዳሚ የሚሆነው ህገ ወያኔን ተቀብሎ ወያኔን መታገል የሚሉት እንደ እባብ ቆዳቸውን እየገፈፉ የድርጅቶቻቸውን ስያሜዎች መቀያየሩ ህዝብን ለመሸወድ የተደረገ ተራ ማጭበርበር ነውና ወሮበላ የሚለው የሌባ የቀማኛ መጠሪያ በትክክል መልካቸውን ያሳያልላለሁ። ለሰርነቀለው እንደሚታገሉ በአሜሪካና በአውሮፓ የተሰባ አዳራሾች ሲለፍፉ የከረሙ ዛሬ የዘረኛው አገዛዝን ሜ ለማራዘም ወዶ ገብ ካሪዎች በመሆን ሲያረጠርጡ ወሮበላዎች ተብለው መጠራታቸው ማንነታቸውን የሚገልጽ ለመሆኑ አያከራክርም። በ1997 ዓመተ ምህረት በወያኔ ህወሓት የሚመራው ዘረኛ አገዛዝን ለማስወገድ በሙሉ ልባቸው የቆሙ ወጣቶችን አስተጅተው ደማቸውንም ከምንም ሳይቆጥሩ ካገዛዙ ሹማምንቶች ከነስባሃትና በረከት ጋር በየምሽቱ በሸራተንና በመስተል ሆቴሎች መለኪያ ያጋጩ እንደነበር አይረሳምና ወሮበሎች ቢባሉ ተገቢ እንጂ ሌላ አይሆንም። በአንድ ወቅት የሽግግር መንግስት አፈላጊነትን የተቀበሉ መሆናቸውን ሲለፍፉ እንዳልነበር ዛሬ የወያኔ የዘረኝነት ጡጦ እየጠባ ያደገን ዘረኛ ቡችላ አሸጋጋሪ አድርገው ሲሾሙና ሲያወድሱ ያያየን በሀገርና በህዝብ እየተመላሸጉና እያላገጡ መቀጠልን በቃ ያልን ነው። ይህን ካልኩ ዘንዳ የኢትዮጵያ ህዝብ ትግል ጥያቄዎች እንኳን ሊመለሱ መባባታቸውን በአስኩሮት ማየት ይገባናል። 99 ከመቶ የሚሆነው የኢትዮጵያ ህዝብ ከእጅ ወደ አፍ በሆነ ገቢ በሞትና በህይወት መሃል ሁሌም በስጋት ኑሮ ካሉት መቃብርም ይሞቃል እንደሚባለው እየኖረ ባለበት ጥያቄው በጥቂቶቹ እየተዘረፈና እየተመዘበረ ያለው የኢትዮጵያ ሀብት በህዝቡ ቀጥተኛ ቁጥጥር ስር ውሎ ፍትሃዊ የሀብት ክፍፍል ስርዓት እንዲፈጠር ከአጼው ዘመን አንስቶ እስከዛሬ የቀጠለ የህዝብ ጥያቄ ነው። ፍትሃዊ የደሞዝ ወለል ይደንገግ፣ ትርጉም ያለው የደሞዝ ጭማሪ ይደረግ፣ ነፃ የሰራተኞች፣ ነፃ የመምህራን ማህበር፣ ነፃ የጠበቆች፣ ነፃ የዳኞች፣ ነፃ የሸማቾች፣ ነፃ የሴቶች፣ ነፃ የተማሪዎች፣ ነፃ የጋዜጠኞች፣ ነፃ የባንክ ባለሙያዎች፣ ነፃ የወጣቶች፣ ነፃ የሐኪሞች፣ ነፃ የህክምና ባለሙያዎች ወዘተ ማህበራት ይቋቋሙ የሚለው ጥያቄ ዛሬም ድምጽ ጎልቶ ሊስተጋባ ይገባዋል። ያልተደራጀ በጋራ ያልመከረ በአንድነት ያልተገመደ ህዝባዊ ትግል ከመነሻው ይወድቃል፣ ንፋስ ይገባዋል፣ የዘረኛ ገዢዎች መጫወቻ ይሆናል። ይህን ለመረዳት በቅርብ የተከሰተው የራሳችን የሆነው የሐኪሞችና የህክምና ባለሙያዎች እንቅስቃሴን አገላብጦ ማየት ጠቃሚ ይመስለኛል። እነዚህ ከላይ የተጠቀሱት ማህበራት አንድም እንዳይመሰረቱ ታግደዋል፣ አንዱም የተመሰረቱም ቢሆኑ በቀጥታም ወይም በተዘዋዋሪ የዘረኛውን ገዢ ቡድን ጥቅም ለማስጠበቅ የተቋቋሙ በመሆናቸው በስማቸው ለሚጠሩት ሰራተኞችና ሙያተኞች ጥቅም ከአፋዊ የይስሙላ ድምጽ ያውም የኮተመነ ድምጽ ከመሰማት ባለፈ ሲታገሉ ታይተው አይታወቅምና የብዙሃንና የሙያ ማህበራት በነፃ ይቋቋሙ የሚለው ጥያቄ የዲሞክራሲ ጥያቄ ነውና ጎልቶ ከመሃል እስከ ዳር ሀገር ልናስተጋባው ይገባናል። በአልጄሪያ እና በሱዳን የተጀመሩት ህዝባዊ ንቅናቄዎች ተጠናክረው መቀጠል ያስቻላቸው ምን እንደሆነ መጠየቅ እና መረዳት ተገቢና ጠቃሚ ነው ላለው። በሁለቱም ሀገራት የተቀሰቀሰው ህዝባዊ ተቃውሞ በተጠናከረ ሁኔታ ህዝባዊ ጊዜያዊ የሽግግር መንግስት ይቋቋም የሚለውን መፈክር እያስተጋቡ ሲሆን ይህን ኃይልና ብርታት ሊያገኙ የቻሉበትን ሁኔታ ማጤኑ ይጠቅመናል። በሱዳን ህዝባዊ እንቅስቃሴውን እያስተባበረ የሚገኘው የሙያተኞች ማህበር የተሰኘው ሲሆን በተደጋጋሚ የሙት ከተሞች ጥሪ በማድረግ ካርቱምን ጨምሮ በርካታ ከተሞችን ከማንኛውም እንቅስቃሴ ጸጥ ረጭ ማድረግ መቻሉ በዘር በሃይማኖት በሙያ ያልተከፋፈለ እንቅስቃሴ መሆኑን መገንዘብ ይቻላል። የሱዳን ተቃዋሚ የፖለቲካ ድርጅቶችን አግለው የሱዳን አረመኒ የበሽር አገልጋዮች የነበሩ ጄኔራሎች በአቋራጭ የስልጣን ኮርቻ ላይ ሲጥብለው የወያኔ ማደጎ እንደሆነ ኮሎኔል አብይ ወደ ዲሞክራሲያዊ ስርዓት እናሻግራለን ይላሉ በሚለፈልፉት የህዝባዊ ትግሉን ጥንካሬ መከፋፈል አልተቻላቸውም። ይህ መልካም ምሳሌ ነው። ሌላውና በአጥኖት ልናየው የሚገባን ተቃዋሚ የሚባሉት ሁሉ ተቃዋሚ አይደሉምና የበግ ለምድ የለበሱ ተኩላዎች እየበረከቱ መሆናቸውን ልብ ልንል ይገባናል። በህዝባዊ ትግል ጉዞ እንክርዳድ ከስንዴው ምርቱን ከገለባው መለየት የግድ ይሆናል። እዚህ ላይ ልብ ልንለው የሚገባ ጉዳይ አለ። ከኢሃፓ ተንገዋለው የወጡ ገለባዎች በየስብሰባዎቹ ድጋፍ ለማግኘት ከኢሃፓ ጋር በአንድነት እንደሚሰሩ እየተናገሩ መሆናቸውን ከወዳጆቼ መገንዘብ ችያለሁ። እኔ ኢሃፓን ለአርባ ከምናምን አመታት በቅርብም በሩቅም እስከማውቀው ድረስ ከኢትዮጵያ ህዝብ ጀርባ ከማንኛውም አምባገነን ኃይል የኢትዮጵያን አንድነት ከሚጻረር ቡድን ወይም ግለሰብ ጋር ግንኙነት እንደማያደርግ ደረቴን ነፍቼ ግንባሬን አሳይቼ እናገራለሁ። የኢሃፓን ለምድ የለበሱትን ጊዜ ሳይፈጅ በአፋቸው መያዝ በአፋቸው ማጋለጥ ይቻላል። አንደበታቸው ቀጣፊ፣ አንደበታቸው ቀባጣሪ፣ አንደበታቸው የሚገለማ ነውና አንጃ ባንዳ ከሃዲ ሆዳደር አድርባ ይያሉ ማጋለጡ በይደር ሊታለፍ አይገባውም። ሌላው በአንክሮ መታየት ያለበት እነዚህ ሐሳይ መስዮችን ያጋለጥን ልክልካቸውን በመንገር እያንገዋለንን ልንጥላቸው ይገባናል። ከአንዳንድ ወዳጆቼ እንደተረዳሁት እየተበሰቡ ያሉት በኢሃፓ አባላት ደም እጆቻቸው በደም የተነከሩትን እንደሆነ ሲሆን እነዚህን አውሬዎች የምንፋረድበት ጊዜ እየቀረበ ነውና አውቃችሁም ይሁን ታታውቁ ወንድም እህቶቻችንን ለስቃይ አሳልፈው በመስጠት በአስጠቃቂ ሁኔታ ያስገደሉት ሁሉ ህዝባዊ ፍርድን መቀበላቸው አይቀሬ ነውና ከአሁኑ ራሳችሁን አስተካክሉ። ከኑጌ ተገኘ ሰሊጥ አብረ ተወቀጥ እንደሚባለው አይነት ፍርድ እንዳትቀበሉ ከወዲሁ የበኩሌን ማሳሰብ ወዳለሁ። ጆሮ ካላችሁ ስሙ። በጎንደር ለአረመኔው መላኩ ተፈራ አድረው በርካታ የኢሃፓ አባላትንና ደጋፊዎችን በግፍ ያስጨፈጨፉት ዛሬ ከኢሃፓ ከተራገፉት ተባዮች ጋር መሆናቸው የቱን ያህል የጎንደር ህዝብ ቢንቁ ነው የሚል ትዝብቴን መሰንዘር ወዳለሁ። ውድ የፈኖተ አድማጮች ዛሬ እየሆነ ያለውን በአንክሮ እንድትቃኙት ያህል አዲሱ የኦዴድ ዘረኛ አገዛዝ ተሰሚነቱን ለማግኘት ሰበካውን የተያያዘበትን መሰሪ ደባ ላነሳሳ። የኦርቶዶክስ ክርስቲያን ተከታዮችን ድጋፍ ለመቀዳጀት በሃይማኖታዊ ትምህርት ሰበካቸው ተቀባይነት ያላቸውን ዲያቆናት፣ ካህናት፣ ጳጳሳት ወዘተ ከእስልምናውም እንዲሁ በተመሳሳይ ሁኔታ ተሰሚነታቸው የሰፋ የሼሆችን ከእስር የተለቀቁትን አንዳንድ የነጭ አፈቀላጤዎችን በገንዘብ በመግዛት ወዘተ ዘረኛው አገዛዝ የሌለውን ባህሪ እንዲያጎናጽፉት ስር እየማሰ ድንጋይ እየፈነቀለ መሆኑ አይነተኛ ማስረጃ ይመስለኛል። በመጨረሻም አንድ ጉዳይ ላንሳ። በአሁኑ ሰዓት የዘረኛው አገዛዝ ብቸኛ ተቃዋሚ ኢሃፓ እንደሆነ ተደጋግሞ መገለጽ ይገባዋል። ዘረኛው አገዛዝን ጠራርጎ የማስወገድ ዓላማ ያጠቃለ የኢትዮጵያ ህዝብ የትግል ግብ በመሆኑ ኢሃፓ ምንጊዜም የኢትዮጵያ ህዝብ የፖለቲካ ስልጣንና የሀገሩ ሀብት ባለቤት ለማድረግ የሚታገል ነውና ኢሃፓን ከኢትዮጵያ ህዝብ የኢትዮጵያ ህዝብን ከኢሃፓ የሚለይ ምንም አይነት ምድራዊ ኃይል እንደማይኖር በየትግሉ ምዕራፍ የተሰውት አባላቱና ደጋፊዎቹ ደምና አጥንት ምስክር ነው። የህዝብ ስቃይና ሰቆቃ፣ የህዝብ ረሃብና ጥን፣ የህዝብ እርዛትና ደዌ የኢሃፓ መከራዎች ናቸው። ህዝብ ሲያልቅ ኢሃፓ አብሮ እየታገለ ያነባል። የህዝብ ልጆች ሲታደኑ ኢሃፓም ይታደናል። የህዝብ ልጆች በግፍ ሲገደሉ ኢሃፓም ይገደላል። ለኢሃፓ ከኢትዮጵያ ሌላ ሀገር፣ ለኢሃፓ ከኢትዮጵያ ሌላ ህዝብ ወገን የለውም። ለዚህም ነው ደግሞ ለሀገር አንድነት የሚጮኸው፣ ለወገን አንድነት የሚታገለው። እናስተውል። እነ ሽፈራው ሽጉጤ በሲዳማ፣ እነ ኃይለ ማርያም ተሾመ ቶጋ በወላይታ፣ በአጠቃላይ ወያኔ ያሳደጋቸው የደቡብ ጠባብ ዘረኞች ሲራጅ ፈርጌሳ፣ ሬድዋን ወዘተ የመሳሰሉት ውስጥ ውስጡን እያራገቡ የሚገኙት የወያኔን የባንቱስታን የዘረኝነት የክልል ጥያቄ መሆኑ በአሳዛኝነቱና በአስተዛዛቢነቱ እየተመዘነ ያለ መሆኑ ሊታወቅ ይገባዋል። በወላይታ፣ በሲዳማ ወዘተ ሰልፎች ተካሂደው በነበረበት ወቅት በበርካታ ከተሞች ተበትነው የሚገኙ የወላይታ ህፃናትንና ወጣቶችን፣ የጋሞ ህፃናትንና ወጣቶችን፣ የሲዳማ ወጣቶችን ወዘተ ለመሰብሰብና ወደ ትምህርት እንዲመለሱ ለማድረግ አለመጮሁ አስተዛዛቢ ነው። በአዲስ አበባ በሁሉም ትላልቅ መንገዶች ዙሪያ ከማለዳ እስከ ምሽት የሚንቀሳቀሱ ከ6 እስከ 10 እድሜ ክልል የሚደርሱ የወላይታና የጋሞ ህፃናት እየተበራከቱ መሆናቸው ማጣትና ረሃብ እንዳሰደዳቸው መረዳት አያዳግትም። የነኝህን ህፃናት ችግር ማየት ግን አይናቸው ጠባ ዘረኞቹ ማየት አይችሉም። አይኖቻቸው በዘረኝነት የተጠናገሩ ናቸውና ማየት አይችሉም። የኢትዮጵያ ህዝብ ጥያቄ አንድ ነው። እሱም መታፈን፣ መታሰር፣ መንገላታት፣ በረሃብ መጠበስ፣ በበሽታ መማቀቅ፣ አንገፈገፈን የሚል ነው። ለዚህም መድኃኒቱ አንድ ነው። ጠባብ ደም መጣሽ ተባዮችን፣ በዙሪያቸው የተኮለኮሉ አድርባይ ባንዳዎችን፣ አንጃ ሹምባሾችን፣ ሳያውቁ የሚጠመጥሙ ምሁር በሉን ባዮችን ከነግሳንግሳቸው ጠራርጎ ማስወገድና ህዝባዊ ዲሞክራሲያዊ ስርዓት መመስረት ብቻ ነው። ለዚህ እጹብ ዓላማ እየተሰባሰብን እንምከር፣ እንደራጅ፣ እንታገል የሚል ድምጼን አሰሙልኝ ሲሉ ደብዳቤያቸውን ያደረሱን ጸጋዬ ዶርዜው ከሽሮ ሜዳ ናቸው።
የዛሬ ዝግጅታችንን የምናጠናቅቀው ሻፊ ከጣሊያን ሰፈር አዲስ አበባ በላኩልን ደብዳቤ ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ ሬዲዮ አድማጮች አስተያየቶች ለሚቀርቡበት ፕሮግራም እንደምን ሰንብታችኋል? ከሁሉ አስቀድሜ አምላክ በእድሜ አቆይቶኝ ይህችን የውስጤን ስሜት ያሰፈርኩባትን ደብዳቤ ወደ እናንተ ለመላክ ስላበቃኝ ምስጋናዬን ለፈጣሪ ማቅረብ እወዳለሁ። በመቀጠልም የዚህ የፍኖተ ዲሞክራሲ ሬዲዮ አዘጋጆች አቅራቢዎችና ተሳታፊዎች ልባዊ ምስጋናዬን አቀርባለሁ። አምላክ ያበርታችሁ፣ አምሯችሁን አይቀይርባችሁ። እኔ ዛሬ ይህችን ደብዳቤ ልልክላችሁ ከተነሳሳሁ ዓመታት ተቆጠሩ። በሁለት ጉዳዮች፣ አንዱ በስንፍና ሌላው ስሜቴን መቆጣጠር እያቃተኝ ሆኖ ነው። ስሜቴን መቆጣጠር ይነሳኝ የነበረው የብዙ ኢሃፓዎች ምስል፣ ቁመና፣ ድምጽ ወለል ብሎ እየታየኝ ነው። በ1960ዎቹ መጨረሻ እሰራ የነበረው ቢሲ ይባል በነበረው አስመጭና ላኪ ኩባንያ ውስጥ በጉልበት ስራ በአውራጅና በጫኝነት ነበር። ትምህርቴን አቋርጬ ወደ እንዲህ ያለው ስራ የገባሁት የቤታችን ብቸኛ የገንዘብ ምንጭ የነበረው አባታችን በመሞቱ ነበር። ሸክም የተማርኩት ቢሲ ኩባንያ ውስጥ ነው። እዚህ ኩባንያ ውስጥ ከሸክም ባለፈ አንድ ሰው ተዋወቅኩ። ይህ ሰው ከኩባንያው ስራ አስኪያጆች አንዱ ነበር። ሳሙኤል አለማየሁ ይባላል። ሳሙኤልን የማይጠፋ ሻማ ብለው በትንሹም ቢሆን ይገልጽልኝ ይሆናል የሚል ግምት አለኝ። ሳሙኤል በአባቴ መሞት ምክንያት የቀን ሰራተኛ እንደሆንኩ ካወቀ በኋላ ስራውን ለቅቄ ትምህርቴን እንድቀጥል ደጋግሞ የመከረኝ ቢሆንም እኔ ግን እሱን ያስቸገርኩ መማር ስለከበደኝ ስለቀንነቱ አመስግኜ ስራውን መከተል እንዳለብኝ ተነግረው ትምርቴን በማታን ድቅመጥል መክሮኝ እሱ ራሱ ሂሳቡን እየከፈለልኝ ትምርቴን ጀመርኩ። ሳሙኤል በቃላት ስለገልጸው ከመችለው በላይ ደግ ረግሮ ተውት ከሁሉም ጋር ተግባቢ ጫዋታ የማይልቀበት የማይጠገብ መካሪ ሰው አክባሪ እንደነበር ባስታወስኩ ቁጥር አነባለሁ። ሳሙኤል ለኛ ተቃሚ ነገሮችን ሁሉ ይነግረን ያስተምረን ነበር። ለምሳሌ በጭንቅላታችን ውስጥ የተለያዩ ማንጠልጣዮች በማድረግ የሰው ስሞችንና ስልክ ቁጥር በቀላሉ ሳንዘነጋ እንዴት ማስታወስ እንደምንችል ያስተማረንን እስከዛሬ በበኩሌ ተግባራዊ በማድረግ በዚህ በተንቀሳቃሽ ስልክ ዘመን እንኳን የሰዎችን ስልክ ቁጥሮች ሳልመዘግብ ጭንቅላቴ ማንጠልጣዮች ላይ እየሰቀልኩ አስተውሳለሁ። ይሄ ከሳሙኤል በረከቶች አንዱ መሆኑ ነው። በነገራችን ላይ አንድ ያተውልድ የተሰኘ መጽሐፍ ሳሙኤል መኪና መንዳት እንደማይችል ያቀረበው ውሸት መሆኑን እኛ የቢሰራተኞች መመስከር እንችላለን። ሳሙኤል ብዙ ጊዜ ኩባንያው መኪናዎችን እየነዳ ለፍራይን ከፈቀስ እንደነበር የምናስተውሰው ነው። መዋሸቱ ለምን እንደው ባይገባኝም ታሪክ ሲጻፍ ከጻፊው እምነትና ስሜት የጸዳ መሆን እንዳለበት አምናለሁ። የሳሙኤልን የኢሃፓ አባልነት ያወቀነው እጅግ በጣም ቆይቶ እንደሆነ ማስተውሳለሁ። በ1968 ዓ.ም በሚያዝያ 23 ያለም የሰራተኞች ቀን ሲከበር ከኛ ካላባደሮች ጋር ተሰልፎ የእቃ መጫኛ ኩምቢ ቮልስ ከኋላ ቆሞ መፈክሮችን ያሰማ እንደነበር አስተውሳለሁ። በዚህ ምክንያት ይመስለኛል ሳሙኤል የታሰረው። እኔም ከዚህ በኋላ ወጣት ነበርኩና ከሰፈሬ ልጆች ጋር መወያየትና ማጥናት ጀመርና በኢላማ ስር እንድሰራ ተመልምዬ የላባደሮችን እንቅስቃሴ በእቡእ ማደራጀቱን እንቅስቃሴ ውስጥ ገባሁ። በዚህ ወቅት ያባቴ መተኮኖ እያሳደገን የነበረው ሳሙኤልን አኝቼው እያደረኩ ያለሁት ልነግረውና አብረን እንድንሰማራ ላማክረው ጓጓ ነበር። መቼም ተደጋግሞ እንደተነገረው ከጥቂት የናጡት ነካሾች በስተቀር የኢሃፓ ባላት ከአንድናት ማህፀን እንደወጡ በሚመስል ባህሪያቸው አንድ አይነት ነበር። ቢስኩባንያ ይሰሩ ከነበሩ ጋር በያጋጣሚ ስንገናኝ በሳሙኤል ውስጥ ኢሃፓ በኢሃፓ ውስጥ ሳሙኤልን እንዳየን እንነጋገራለን። በአሁን ወቅት ራሳቸውን ይሃፓነን የሚሉ በአዲስ አበባ በዋቢ ሸበሌ ሆቴል ግልጽና ሰውር በሆነ መንገድ ባሳለፍነው ሳምንት ስብሰባ መጥራታቸውን የትሚስም ይሰምተን ስብሰባውን ለመታዘብ ታድመን ነበር። የሚገርመው አታ ከውሃው ከወጣ በድን እንደሚሆን ሁሉ እነዚህ ይሃፓ መሆናቸውን የሚሰብኩ የፖለቲካ ቋንቋቸውም ይሆን አቀራረባቸው ደማችንን የገበርን ለድርጅት ሊመስል ቀርቶ ጥላውንም አለመምሰሉን በግንባር መረዳት ችለናል። ካንዳንዶች እንደተረዳውት ኢሃፓ አንድነት የሚል ስያሜ ያዙት ለሟቹ መለስ ዜናዊ የይቅርታ ደብዳቤ ጽፈው ለመግባት በተደጋጋሚ ሙከራ አድርገው አገዛዙ ከመጤፍ ሳይቆጥራቸው በመቅረቱ ካገኙት ጋር እየተለጠፉ አንዴ ግንባር አንዴ ሸንጎ መመስረታቸውን ያወሩ አመታት መቆጠራቸው ነው። ለመሆኑ ኢሃፓ አንድነት ማለት ምን ይሆን ብሎ መጠየቁ ግዴታ ነው። በየጊዜው ከኢሃፓ ይወጡ አንጃ ሆነው ይወጡ በዘመነ ደርግ ለወታደራዊ መንግስት አድረው የገረፉን የገደሉን እየጠቆሙ ያሳደሩን ጋዜጣ ከመረው ያቃጠሉን ጥርሶቻችንና ጥፍሮቻችንን በወረንጦ የነቀሉትን የግፍግፍ የሆኑ ሰቆቃዎችን ያደረሱብንን ባንዳዎችን ያቀፈ ማለት እኮ ነው። ይህ ይመራል ይጎመዝዛል ዳግም ሊገድሉን ዳግም ሊገርፉን ካልሆነ በስተቀር እንዴት ከገዳዮቻችን ጋር አንድነት በሚል እንድንሰበሰብ ይጠሩናል ብሎ መጠየቅ ተገቢ ይሆናል። የዚህ ጉድ ስብስብ አንዱ አባል ተስፋዬ ደበሳይን ጠቁሞ ማስገደሉን ከተለያዩ ምንጮች ባገኘነው መረጃ ያወቅነው ክፍሉ ታደሰ መሆኑ ኢሃፓ ብሎ አንድነት የተባለለት ትርጉሙ በግልጽ የሚታይ እንደሆነ መገንዘቤን መግለጽ ወዳለሁ። እንዲህ ያለው የጅላጅል ሞጭላፋ ያድርባንጃዎች ቡድን ውስጥ ሳሙኤል የለበትም ኢሃፓ የለበትም። ይዋሊ ደርንጂ እነዚህ ኢሃፓ የሚለውን ስያሜ ለቸርቻሮ ያቀረቡ ወደ የመጡበት መመለሻ ገንዘብ አጥተው ስቃይ መከራ መቅመሳቸው የማይቀር መሆኑ እየታየኝ ነው። የሀገር ሰላም ባድርባይነት የሚሰፍን አለመሆኑን ሊረዱት ይገባል። እነዚህ ጉዶች ነገ ተነገ ወዲያ ቀዳዳ ካገኙ ከህዋሃትም ጋር መሞዳሞዳቸው አይቀርም ባይ ነኝ። እስካሁን ህዋሃት በወለጋ በጎንደር በጉጂ ወዘተ ያካሄደ ያለውን ግድያ ሲቃወሙ አለመሰማቱ የሀገር ሰላም ሲደፈርስ እነሱም እንደሌሎቹ ወደ መቃሌ ለመፈጠጥ እያሰሉ ይሆናል ብሎ ማሰብ ተገቢ ይመስለኛል። ኢሃፓ አንድ ኢሃፓ አንድነት ኢሃፓ ጥምረት
ወዘተ የሚሉ ሲያሚዎች ኖረኛ ገባቸው ለሀገርና ለወገን ጠንቅ የሚሆን ነውና ሳይቀጠል በቀጠል እንደሚባለው አካፋን ባከፋ በማለት አንጃ ከሃዲ ባንዳ አድርባይ መሆናቸው ሊነገር ይገባል። ያኔ የልጅ የቀን ሰራተኛ በነበርኩበት ወቅት ሳሙኤል ያስተማረን ውሸትን እንድንወግር እውነትን እንድናከብር ነውና አንጃና ባንዳ አገር አጥፊ መሆናቸውን ደግሜ ደጋግሜ እናገራለሁ። እውነትና ንጋት እያደር ይጠራል ነውና ኢሃፓ እውነት ነውና ፍንተው ብሎ ያበራል። ውድ የፍኖት አድማጮች ኢሃፓን ይዩት፣ እንደ ኮከብ ይንቦገቦጋል። እውነትን የምትወዱ፣ አቅን የምትወዱ፣ ትህትናን የምትወዱ፣ ርህራሄን ስፍሃ አምሮን የምትወዱ፣ ለሀገር መሰለፍን የምትወዱ፣ ጉራን የምትጠሉ፣ አድርባይነትን የምታወግዙ፣ እናት አባታችሁን የምትወዱ፣ ባልንጀራችሁን የምትወዱ፣ በመጨረሻ የኢትዮጵያን አንድነት የጉስቁል ወገናችሁን ነጻነት የምትሹ ኢሃፓን ፈልጉና ኢሃፓን እሹት። ኢሃፓ ብላችሁ ጥሩት፣ ታገኙታላችሁ። ኢሃፓ አጠገባችሁ ሆኖ እየታገለ ነው፣ እየተሰዋ ነው፣ መከራን እየተቀበለ ነው። የኢትዮጵያ ወጣቶች ሆይ በጣም የሚጮህ ሁሉ ባዶ በርሜል መሆኑን አስተውሉና ከጩኸቱ ማዶ መሬት ነክሶ ለኢትዮጵያ አገሩና ለጉስቁሉ የኢትዮጵያ ሕዝብ ነጻነት እየታገለ ያለውን ኢሃፓን እወቁ የሚለውን ጥሪን ማስተላለፍ እወዳለሁ። ሻፊ ነኝ ከጣሊያን ሰፈር አዲስ አበባ። አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Let's dance and we'll play for my dreams.